Voice of America.
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ22 በ25 እና በ30 ሜትር ማን በየቀኑ ከምሽቱ 3 እስከ 4 ሰዓት የሚያስተላልፈውን የአንድ ሰዓት ዝግጅቱን አሁን ጀመረ።
ከገቡ ኃይሎች ውስጥ እንደመራለን በሚል ሲገቡ ቢደመሩ የገቡ ናቸው ወይስ መደመርን እንደ ሽፋን ተጠቅመው ገብተው ከዚህ ቀደም የሚያራምዱትን ዓላማ ያስፈጽሙ የገቡ ናቸው? በፊት አማራ ላይ ከነበረው ኃይል ጋራ ግንኙነት አላቸው የላቸውም የሚለው በጥልቀት ሊዳሰስ ይገባል።
አቶ ጌታቸው ተፈራ
በዘመነ ደርግ የደህንነት ሚኒስትሩ የቅርብ ረዳትና የጽህፈት ቤት ኃላፊ ነበሩ።
የያኔው የደህንነት አሰራር ምን ይመስል ነበር?
ሰፋ አድርገው አጫውተውናል። አብረውን ያመሻሉ።
ዘመናዊ ትምህርት በኢትዮጵያ የንጉሥ ያክሊሉ ተከታታይ ዝግጅት
የፋይናንስ አገልግሎት አማካሪዋ የቲሳቱ ዛሬም አብራናች። የተከበራችሁ አድማጮች በእኛ በኩል የፈረንጆቹን 2018 ዓመተ ምህረት ዛሬ አገባደን።
የዛሬ 15 ቀን ስንገናኝ 2019 በመሆኑ
እናም ዛሬ እንኳን እንባባላለን።
የአዲስ ዓመት ሙዚቃም በርከት አድርገን እንዝናናለን።
መሆኑን ግን እንደምን ሰነበታችሁ?
የረፍት ጊዜያችሁ ከኛ ጋር አዝናኝ እንደሚሆን ተስፋ እናደርጋለን።
እናም ከዛሬ ታህሳስ 21 2011 ዓ.ም ዝግጅታችን ጋር አብራችሁን ትቆዩ ዘንድ
ከአቀናባሪያችን ንጉሡ ታምሬ ጋር አዘጋጅና አቅራቢዎቹ እኔ አሉላ ከበደና
እኔም አዲሱ አበበ በማክበር ጋብዘናችኋል።
ከምሽቱ የዓለም ዜና ለጥቆ እንመለሳለን። እንዳትሄዱ።
እንደምናመሻችሁ አድማጮቻችን፣ ዜናውን ማነብላችሁ አዳነች ፍስሐዬ ነኝ። ትላንት በኮንጎ ዲሞክራሲያዊ ሪፑብሊክ ብሔራዊ ምርጫ ተካሂዷል። በምርጫው ሂደት ተደጋጋሚ የማዘግየት ሁኔታና መሰናክሎች እንዲሁም የማጭበርበር ክሶች ሲታከሉበት ቆይተዋል። በትላንቱ ምርጫ በሚሊዮኖች የሚቆጠሩ ዜጎች መርጠዋል። በምርጫው ወቅት ትርምስ፣ ግራ መጋባትና ቁጣ ይንጸባረቅ እንደነበር ተዘግቧል። አብዛኞቹ የኮንጎን ጉዳይ የሚከታተሉ ተንታኞች ትርምስ እንደሚኖር ገምተው ነበር። እውነትም አልተሳሳቱም። በተለይም በመዲናይቱ ኪንሻሳ በምርጫ ጣቢያዎች የመዘግየት ሁኔታ ስለነበረ በመቶዎች የሚቆጠሩ መራጮች በምርጫ ኮሚሽኑ ላይ ቁጣ አሰምተዋል። ከስልጣናቸው እንዲነሱም በጩኸት ጠይቀዋል። በጸጥታ ጥናቶች ተቋም የሚሰሩት ተንታኝ ስቲፈኒ ወልተርስ የሚያሳስብ ትርኢት ነበር ብለዋል። የምርጫ ማካሄዱን ወጪ ሙሉ በሙሉ የቻለው መንግስቱ ራሱ መሆኑን ገልጸው የውጭ ታዛቢዎች መግባትን በግልጽ ተቃውሟል ሲሉ ለአሜሪካ ድምፅ ተናግረዋል። የዩናይትድ ስቴትስ ከፊል መንግስታዊ ስራ ከተዘጋ ዘጠነኛ ቀኑን በያዘበት በአሁኑ ወቅት ፕሬዚደንት ዶናልድ ትራምፕ ለድንበር ጥበቃ ያስፈልጋል የተባለው የገንዘብ ሀሳብ መቅረብ እንዳለበት ትላንት ቅዳሜ ጫን አድርገዋል። ትላንት በትዊተር ባስተላለፉት መልእክት ዲሞክራቶች ከፊል የመንግስት ስራ መዘጋትን ለማቆም የሚያስችል ሐሳብ ማቅረብ ይኖርባቸዋል ብለዋል። ዲሞክራቶች መጥተው በድንበር ጸጥታ ላይ መደራደሪያ ሐሳብ እንዲያቀርቡ ዋይት ሃውስ ቤተ መንግስት ሆኜ እየጠበቁ ነው የሚል መልእክት አስተላልፈዋል። ለባጀቱ ፍጥጫ ምክንያት የሆነው ፕሬዚደንት ትራምፕ በዩናይትድ ስቴትስና በሜክሲኮ ድንበር ላይ ግንብ ለመስራት $5 ቢሊዮን እንዲመደብ ይፈልጋሉ። ዲሞክራት የምክር ቤት አባላት ግን በአጠቃላይ የድንበር ጥበቃ ጉዳይ ላይ መጠነኛ የባጀት ጭማሪ እንዲኖር ይፈልጋሉ። ግንብ እንዲሰራ ግን አይደግፉም። ትራምፕ ባለፈው አርብ በትዊተር ባስተላለፉት ተከታታይ መልእክት ደግሞ የዩናይትድ ስቴትስ ምክር ቤት ለግንብ መስሪያ ገንዘብ የማይመድብ ከሆነ ከሜክሲኮ ጋር የሚያዋስነውን ድንበር ለመዝጋት ዝተዋል። ለሆንዱራስ፣ ለጓታማላና ለኤልሳልቫዶር የሚሰጠው የእርዳታ ገንዘብ ለመቀነስም ዝተዋል። ባንግላዴሽ ዛሬ ጠቅላላ ምርጫ ባካሄደችበት ወቅት ቢያንስ 12 ሰዎች ከምርጫ ጋር በተያያዘ ግጭት ተገድለዋል። እስካሁን ባለው ጊዜ የታዩት ውጤቶች እንደሚያመለክቱት ከሆነ አዋሚ ሊግ የተባለው የጠቅላይ ሚኒስትር ሼክ ሐሲና ፓርቲ እየመራ መሆኑ በግልጽ ይታያል። ተቃዋሚዎች ግን መራጮችን የማስፈራራት ተግባር ነበር፣ ምርጫው የተዛባበት ሁኔታም አለ ይላሉ። የተቃዋሚዎች ውህደት መሪ ካማል ሁሴን ዛሬ የተካሄደው ምርጫ አስቂኝ ነበር ካሉ በኋላ ውጤቱ ተቀባይነት አያገኝም ብለዋል። የፈረንሳይ የዜና አገልግሎት በዘገበው መሰረት በመላ ሀገሪቱ 600 ሺህ ወታደሮች የተሰለፉበት ከባድ የጸጥታ ጥበቃ የተደረገ ቢሆንም በምርጫው ዘመቻ ወቅት በገዥውና በተቃዋሚ ፓርቲዎች መካከል ሲካሄድ የቆየው ግጭት በምርጫው ቀንም ቀጥሏል። በዩናይትድ ስቴትስ የሚመራ የጥምረት ኃይል እንደ አውሮፓ አቆጣጠር ከ2014 ዓ.ም አንስቶ በአራት ዓመታት ውስጥ ማለት ነው እስላማዊ መንግስት ነኝ በሚለው ጽንፈኛ ኃይል ላይ በኢራቅና በሶሪያ ሲያካሄዳቸው በቆዩት የአየር ድብደባዎች ከ1000 በላይ ሲቪሎች ተገድለዋል። በአየር ድብደባ ስለደረሰው ጉዳት በየወሩ በሚቀርቡት ዘገባዎች መሰረት በአራት ዓመታት ውስጥ 1139 ሲቪሎች ማለቃቸውን ጥምረቱ አረጋግጧል። የጥምረቱ ኃይሉ በአራት ዓመታት ውስጥ 31406 የአየር ድብደባዎች ያካሄደ ሲሆን በዚያን ጊዜ ቢያንስ 1139 ሲቪሎች ሕይወታቸውን አጥቷል ይላል ዘገባው። ሲቪሎቹ የተገደሉት ሆን ተብሎ እንዳልሆነም ሳይገልጽ አላለፈም። በዘገባው አያይዞም በዛኑ ወቅት ወደ 8 ሚሊዮን የሚጠጉ ኢራቃውያንና ሶሪያውያን እስላማዊ መንግስት ነኝ ከሚለው ኃይል አገዛዝ ነጻ ወጥቷል ይላል። የሰሜን ኮሪያ መሪ ኪም ጆንግ ኡን ለደቡብ ኮሪያው ፕሬዚደንት ሙን ጃይ ኤን ዛሬ በላኩት ደብዳቤ በአዲሱ ዓመት ሁለቱም መሪዎች ተጨማሪ የሰላም ንግግሮች እንዲያካሂዱ ጥሪ አድርገዋል። የደቡብ ኮሪያው ፕሬዚደንት ቃል አቀባይ ዛሬ ሶል ላይ ለጋዜጠኞች በሰጡት መግለጫ ኪም የሞቀ የዓመት ማብቂያ መልእክት ካስተላለፉ በኋላ በመጪው ማክሰኞ በሚገባው አዲስ ዓመት ወቅት ስለ ኮሪያ ልሳነ ምድር ሰላምና ብልጽግና ለመነጋገር ከፕሬዚደንት ሙን ጋር በየጊዜው መገናኘት እንደሚፈልጉ መግለጻቸውን ጠቁመዋል። የሁለቱ ኮሪያዎች መሪዎች በያዝነው ዓመት ማለት በ2018 ዓ.ም ሶስት ጊዜ ተገናኝተው ተነጋግረዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ለራዲዮ መጽሔት ዝግጅት ተመልሰናል።
በድጋሚ መልካም ምሽት የምንመኝላችሁ
አሉላ ከበደና
አዲሱ አበበ ነን።
እንኳን ከዘመን ዘመን
ተው አሉላ፣ ሃፒ ኒው ይር ነው የሚባለው።
ልክ ነህ አዲሱ። 2019 ልንቀበል ሁለት ቀናት ብቻ ናቸው የቀሩን። እናም መልካም አዲስ አመት በዓሉን ለምታከብሩ አድማጮቻችን በያላችሁበት፣ ለአንተም አዲሱ መልካም አዲስ አመት።
It's the most wonderful time of the year, with the kids jingle belling and everyone telling you be of good cheer. It's the most wonderful time of the year. It's the happiest season of all, with those holiday greetings and gay happy meetings when friends come to call. It's the happiest season of all. There'll be parties for hosting, marshmallows for toasting, and caroling out in the snow.
የቲ እሳቱ ዛሬም አብራነች ግን ለማጠቃለያ ውይይታችን ነው።
ባለፈው ዝግጅታችን አሉላ እንደምታስታውሰው
በአንተ ጥያቄ ነበር የገታ ነው።
እንደዚህ የገንዘቡን ጉዳይ በተመለከተ ጥሩ ነው አሉላ ያነሳቸው ጥያቄዎች። እኔም አንድ ላንሳና ወደ ቤተሰብ ጉዳይ እንመልስሻለን። ቤት ለመግዛት የሚፈልጉ ሰዎች አንቺ ጋር ይመጣሉ ለምክር? ብዙ ጊዜ እዚህ አካባቢ ከኛም ከኢትዮጵያውያን የምናየው ባልና ሚስት ቤት ሲገዙ ሁለቱም ውል ውስጥ ስማቸው የማይገባበት ጊዜ አለ። አንድ ላይም በሚሆኑበት ጊዜ ደግሞ ምን ማድረግ እንዳለባቸው ይህን የተመለከተ ምክር በግልጽነት ተነጋግሮ የጋራ ኑሮ ነው እና ህይወት አጭር ነች እና አንዱ ከአንዱ ደብቆ የሚያተርፈው ነገር የለምና በዛ ላይ ምን ገጠመሽ? ምን ትያለሽ?
ብዙ ጊዜ እንደዚህ አይነት በባልና ሚስት ሆነው ሲመጡ አንዳንድ ጊዜ ጠቀሜታም ጉዳትም ያለበትን ሁለቱንም እንነጋገራለን። ጠቀሜታው ምንድን ነው? በባልና ሚስት ሲባል እንግዲህ ሁለት ሶስት አይነት የባለቤትነት አይነት ስላለ ቤት ስገዛ በፓርትነርሽፕ የምትገዛው አለ። ዝም ብሎ ወንድማማቾች ሆናችሁ ብትገዙ አንዱ ሱሚዎት የዛ የሟች ሌላ እነሱን ወራሽ ብሎ ያለውን የመዘገበው ነው እንጂ ወደ ሌላው አይተላለፍም። የባልና ሚስት ሲሆን ግን አንደኛው ሲሞት ቀጥታ ወደ ሌላኛው ስለሚተላለፍ ቴናንትስ ባይ ኢንታይሪቲ ተብሎ የሚጠራው ነው እና እሱን አይነት ቢወስዱ በአደጋ ጊዜ ላለው በሞት ጊዜ ላለው ነገር ይጠቅማል። በእርግጥ ያቀለዋል እንጂ ሴትዮዋም ሆነ ሰውየው በሞቱበት ሰዓት የሚታጣ ነገር የለም በንብረቱ ላይ ግን ጠቀሜታው ምንድነው አንዳንድ ሰዎች በጣም አይምሯቸው ቁጥርና ንግድ የሚገባቸው ሰዎች የሆኑ እንደሆነ ለብቻ ለብቻ በመታረጉበት ጊዜ ለምሳሌ አንድ ባልና አንድ ሚስት ለብቻቸው በሚያረጉበት ጊዜ እሷም በራሷ ሶሻል ሴኩሪቲ ቢያንስ እስከ 11 ድረስ ቀደም ብሎ ባለው ህግ እስከ 11 ድረስ በአንድ ሶሻል ሴኩሪቲ 11 ቤቶች ድረስ ልትገዛ ትችላለች እሱም 11 ይገዛልና የንግድ አመለካከታቸው አንድ አይነት የሚሄድ ሰዎች ከሆኑ 22 ቤት ለመያዝ እድል ይከፍታል። ሁለተኛ ነገር ደግሞ አንደኛው ሰው ገዝቶ አሁን እንዳለፈው ጊዜ የነበረው የኢኮኖሚ ችግር በሚመጣበት ጊዜ የማይችሉበት ከስራ ቢባረር መክፈል ቢያቀታው ክሬዲቱ ይጎዳል አይደል? ክሬዲቱ ሲጎዳ ግን እዛ እዳውን የወሰደው ሰው ላይ ስለሆነ ያ ነገር የሚያርፈው የሚቀጥለው ጊዜ እዳው ውስጥ ባልገባው ሰውና ክሬዲቱ ባልተጎዳው ሰው የመግዛትን እድል ይከፍታል። አዎ ስለዚህ ጉዳቱ ይሄን ያህል አይደለም ጥቅሙ ነው ይበልጣው በእንደዛ አይነት ሁኔታ ምክንያቱም እዚህ ሀገር በህጋዊ ደረጃ ተጋብተህ እስከኖርክ ድረስ ምንም ይሁን ምንም አላስገባውትም ብትል ወይም ባል አላስገባውትም ዋጋ የለውም ያው ዞሮ ዞሮ የማሪጅ ሰርቲፊኬት ስላላቸው በኩል ካፍሎ የሚሸኝ ስርዓትና ደም ስላለ ችግር የለም ግን ብዙም ባይሆን ያጋጥማል አንዳንድ ጊዜ የማይመርጡበት ጊዜ አለ ሚስቶች ወይም ባሎች እንደገና ደግሞ ሴትል ሲደረግ ቁልፉን ለመቀበል ሲመጡም ደግሞ አንዳቸው የማይመጡበት ጊዜ አለ አንዳንዴ ለምንም ውስጥ ባለመኖር ሊሆን ይችላል አንዳንዴ ደግሞ በስራ ወደ ሌላ ሀገር ሲሄዱ ፓወር ኦፍ አተርኒ ቢባል አለ ውክልና ለሌላው ሰው ከሰጠ ያ ሰው የሁለቱንም ፈርሞ ይወስዳል ማለት ነው እዛ ጠርጴዛው ላይ ከተበቃው ጋር
የሚያደርገው ውክልናን ብታነሺ ይቅርታሉ ውክልናን ብታነሺ ለምሳሌ እዚህ ሀገር ሆኖ ውክልና የሚሰራ አለ ኢትዮጵያ ደግሞ ያለውን ንብረት ውክልና የሚሞል እሱንም አብረሽ ታማከያል ትሰራለሽ
አልሰራም ግን ወደ ጠበቃ ልካቸዋለሁ ያው ውክልና ሲሆን አገር ቤት ሆነው ለምሳሌ መግዛት የሚፈልጉ ሰዎች አሉ እዚህ በሚገዙበት ጊዜ መምጣት የለባቸውም እዛው ሆነው በአሜሪካን ኤምባሲ በኩል ኢትዮጵያ ያለው አሜሪካን ኤምባሲ ኖተራይዝ አድርጎ የሚፈርሙትን የሚከፈለውን ክፍያ ከፍለው ሊመጣ ይችላል በኢሜል ስለዚህ ውጭ ሜትም ሆነው ማድረግ ይችላሉ በነገር ላይ አሁን እዚህ ቨርጂኒያ አካባቢ ያው የዚህ ሪል ስቴት ጉዳይ በጣም በከፍተኛ ሁኔታ እየታየ ነው አሁን አማዞን ወደ ቨርጂኒያ ክሪስታል ሲቲ እየመጣ ስለሆነ ሌሎች ከተሞች ላይ የመጣው የዋጋ እድገት እዚህም ስለሚጠበቅ ሲያትል ዋሽንግተን ውስጥ ከዚህ ቀደም ገብቶ ከፍተኛ ከ73 እስከ 87 ያህል በዛ ግምት ውስጥ ያለ ፐርሰንት ወደ ላይ ወጥቷል ዋጋውና ብዙዎች በጉጉት ሁላችንም እንጠብቃለን ቤት ያዙ ሰዎች እንኳን ደስ ያላችሁ የሚባሉበት አይነት ሁኔታ ነው ቤት ላያዙ ደግሞ ፈጠን ብለው ኢንተረስት ሬቱ ከመጨመሩ በፊት መግዛት አለባቸው ግን በዚህ ውስጥ ደግሞ አንድ ላሳስብ የምፈልገው ነገር መግዛት አንድ ነገር ነው በጣም ብዙ ወደ ላይ ወደ ታች ተወጥቶ ነው ደግሞ ያ ሞርጌጅ የሚከፈለው ግን ብዙዎች የሚያምኑት አንድ ነገር በሆን ቤቴ ወደ ሌላው ሰው ወደምፈልገው ባልም ይሁን ለሚስቱ ሚስትም ትሁን ለባሏ ወይም ለልጆች አልፎ የሚሰጠው በቃ ዊል ስላለኝ ይሰጣል ብለው የሚያስቡ ሰዎች አሉና ባለፈው አመት never too late ወይም በፍጹም አልዘገዩም የሚል አመታዊ ፕሮግራም አለኝና እዛ ላይ ጠበቃ አምጥቼ ትምህርት ሲሰጥ አብሬ ከጋበዝኳቸው ሰዎች ጋር የተማርኩት ነው አሁንም ገልጸው ምክንያቱም የጥብቅና ኤሪያ ስለሆነ ግን በትምህርት ደረጃ ያገኘሁት ነው ሼር ማድረግም ፈልገው ሰዎች ዊል ኖሯቸው ግን living trust ተብሎ የሚጠራው በህይወት ይያለ መታሰራው አለ ሊቪንግ ትረስት የሚባልና ሊቪንግ ትረስት ከሌላቸው ፔድ ኦፍም ሆነ ምንም ሆነ ለማስተላለፍ እነሱ በልባቸው እንዳገራችን ይሰራል ብለው የሚያስቡት ነገር አይደለም እዚህ ሊቪንግ ትረስት ከሌለ በፍርድ ቤት በፕሮቤት ዲቪዥን ገብቶ ረጅም ሰዓት አሁን በአምስት አመቷ የጨረሰች ልጅ አለች አሜሪካዊት ወጣት አያቷ የተከፈለ ቤት ጥለውላት ሄደው ፎርት ዋሽንግተን ሜሪላንድ ውስጥ መሸጋገር አልቻለም ሊቪንግ ትረስት ስለሌለ ስለዚህ አሁን እሷ ያየችው ፈተና ከባድ ትምህርት ስለሆነ ማንንም ሰው ያለ ሊቪንግ ትረስት ቤት እንዳይሰጠኝ የሚለው ነገር ነው እናቷ አለች አሁን እናቷ ቤት አላት አሜሪካኖች ናቸውና ፕሊስ ይሄን ነገር ሊቪንግ ትረስት ከሌለው እንዳትሰጪኝ ብሎ
ትልቅ ማሳሰቢያ
ነው አውና ይሄ ቀላል ነገር አይደለም ስለዚህ እኛ እንለፋለን ብዙ ጊዜ በሞት ሰዓት በተለያዩ አደጋዎች ሰዓት ስታይ ሰው ለፍቶ መንግስት ይወስዷል ይታሸጋል የታሸጉ ቤቶች አሉ ምናውቃቸው በቅርቡ በአደጋ የሞቱ ኢትዮጵያውያኖች እዚህ አካባቢ ቤቱ የት ነው ያለው ያቺ ሴት ወይም ያ ሰው እኮ ስንት አመት ሙሉ ሲለፋ ነው የኖረው 8 ሰዓት ይስራ 16 ሰዓት ይስራ ሞርጌጇ እንዳትጎል ክሬዲቱ እንዳይስተጓጎል ያቺን ቤት ላለማጣት ብዙ ፈተና ከፍሎ ለዋጋና ፈተናውን አልፎ ቤቱን ከፍሎ አቆይቷል ግን በአሁን ሰዓት የታሸጉ ቤቶች አሉ ምክንያቱም በስነ ስርዓቱ የተቋጨ ነገር የለም ዊል አለ በየራስጌውና በየሴፍ ዲፖዚቱ ዊል አለ ዊል ዝርዝሩን ነው የሚነግረው ብሏል ሰውየው ወርቅ አለው ቤት አለው መኪና አለው ይሄ አለው ከዛስ በኋላ ወራሾቹ ከሌ ነው ብለ ብትል አይ እሱም ሊኖር ይችላል እሱስ ልጅ መሆኑን በምን እናቃለን ያቺኛዋስ ሚስት መሆኑን በምን እናቃለን ይሄስ ያ ሁሉ መጣራት ስላለበት በሊቪንግ ትረስት ውስጥ በያካተተው ያንዳንዱ ሰው ልክ እንደ ልብሱ ናት ሞተች አባት ሞተ ልብሱን ያወጣ ሞደው ለማስተዋሻ ይሄን ነው ሞስደው ብሎ መውሰድ እንደሚችለው መውሰድ ይችላል ስለዚህ ያንን ማድረግ ይችላል ብዙ ሰው ስለዚህ ሊቪንግ ትረስት ኢዝ ቬሪ ኢምፖርታንት በዛ አጋጣሚ እንዲያቆም ፈልግ
አሉ ለተጠቃላለህ አንድ ቀደም ስራ መስራውት በልጆች በኩል ያለው በማዘርስ ዴ ያጋጠመውን ነገር እያሳየች ነበር ልጅዋ ጀግና ብሎ ሲኤንኤን ሂሮ የሚባሉ አሉ በየአመቱ ናልባት እንደው ኢትዮጵያኖች ተሳስተው አንቺን እዛ ማቅረብ ማድረግ አለባቸው ግን በምን ምክንያት ነው እሱን እስቲ ንገሪን ልጅሽ አንቺ ነሽ ጀግና የብሎ ያለበትንና ማደርስ ደለት ሁለቱም ሲጠይቃቸው አይቻለውና ቀደም ለማይተናል
ትምህርት ቤታቸው ውስጥ ዩኒፎርም ለብሰው የተለያዩ ትርኢቶች በሚያሳዩበት ሰዓት ካንቺ ጋር ደቂቃዎች ውስጥ ወግራና ቀኝ በልጆች ታጅበሽ ተመልክተን
እውነት ነው ሂሮ ያለው ትምህርት ቤት ሲከፈት እንግዲህ መጀመሪያው ሳምንት ላይ አስተማሪዎቹን ወላጆች እንዲተዋወቁ እዚህ ሀገር ይደረጋልና እዛ በሚሄድበት ጊዜ እያንዳንዱ ልጅ የጻፈውና የሰራው በትልቅ ቦርድ ላይ የተሰራ ነው የበር ግማሽን የሚያክልና እዛ ላይ የሚፈልጉትን ነገር ነው የሚጽፉትና እሱ meet my hero my mom is my hero ብሎ ነው የጻፈውና እኔ ለራሴ ደነገጥኩኝ የዛን ቀን እሱን ሳይ እሱን ያየው ቀን ነው በቃ እነዚህ ልጆች አለማቸው በኔ ዙሪያ ላይ ነውና እኔ በምንም አይነት አሁን ካለውበት መጨመር እንጂ ሸርተት ብዬ ወደታች መሄድ እንደማልችል ኮንፈርም ያደረገልኝ my mom is my hero የሚለው ነገር ነውና እዛም ያው የሚማሩበት ትምህርት ቤት ምለ ትልቁ ልጅን ከ8ኛ ክፍል ጀምሮ ትንሹን ልጅን ደግሞ ከ7ኛ ክፍል ጀምሮ ነው ፎርኪኒያን ሚሊተሪ አካዳሚ ይባላል ብዙ ያይምሮ ሰላም ያለበት ቦታ ነው ለወላጅም ለልጆችም አካዳሚካሊ በጣም ነው ልጆች የሚኮተኩቱት የትምህርት ቤቱ አላማ ወይ ሚሽን ወይ ሞቶ ማይንድ ባዲ እና ስፒሪት ነው የሚለው ስለዚህ ሁሉም አለ አይምሮአቸው በጥሩ እውቀት ይመገባል ሰውነታቸው ሚሊተሪ ቤት ስለሆነ በጥሩ ስፖርት ይጣበቃል መንፈሳዊ ትምህርት ቤት ነው በሳምንት 3 ቀን መንፈሳዊነት ግድ ነው አለ በትምህርት ደረጃ ተሰጥቶት ግሬድ የሚሰጠው ነውና እዛ ትምህርት ቤት ነው የሚሄዱት እና በነገራችን ላይ እኔ ብቻ ሳልሆን እንደናት ማንኛውም ኢትዮጵያዊ ኮራ የሚችልበትን ስራ ሰርቻለሁ ብዬ አስባለሁ ያው ያለኝን ለዓለም ባለዳነኝ ብዬ የማስበውን ነገር በጥሩ ሁኔታ በሚችለው አቅም ያስረክባለሁ ብዬ ነው ውስጤ የሚሰማኝ ምክንያቱም እነዚህ ልጆች እዛ በሚሄዱበት ጊዜ ያገኙት ነገር ይሄ አሁን ለምሳሌ የወንድነት ነገር እናት ሆነ ስታሳድግ ለምሳሌ ከወንድ ምንድነው የሚጠበቀው የሚለው ነገር እነዚህ ሰዎች በአጋጣሚ ሆኖ ትምህርት ቤቱ የወንዶች ብቻ ትምህርት ቤት ስለሆነ እንዴት ሆኖ ወንድ ልጅ መኖር እንዳለበት ይነገራቸዋል በመንፈሳዊ ህይወታቸው በመድራዊ ህይወታቸው ትምህርት ቤቱ የ120 አመት ታሪክ ያለው ነው የመጀመሪያው ኢትዮጵያውያን ዝርያ ያላቸው ልጆች ናቸው ከዛ ትምህርት ቤት ከዛ ውጪ ደግሞ ከትምህርት ቤት ተመርቆ መውጣቱ ብቻ ሳይሆን በ120 አመት ዘመናቸው ከአንድ ቤት ሁለት ልጅ መጥቶ በአንድ ቀን ናሽናል ኦነር ሶሳይቲ ዲፕሎማ ያወሰደ ልጅ የለምና በኢትዮጵያዊነቴ በሴትነቴ ልስራ ብዬ ያልኩት ነገር እግዚአብሔር ባርኮ ይሄንን አድርጌ ልጆቼን ለዚህ ለከፍተኛ ደረጃ ማብቃቴ በጣም ደስ ይለኛል ለሌላውም ሰው እጅግ ኩራት የሚሰጥ ነገር
ሰብሰብ ባለ ሁኔታ እንድታጠቃልል አላህ የመጨረሻ
መጀመሪያነቱ ጨርሻለሁ እስካሁን የተነጋገርንባቸው ጉዳዮች የበለጠውን በዚህ በዩናይትድ ስቴትስ ለሚኖሩ ትርጉም ይሰጣሉ በቀጥታ ከህይወታቸው ጋር ይዛመዳሉና በርግጥ የሚወሰዱ የሚቀሰሙ ትምህርቶች አይጠፉም ለየትኛውም ዓለም ላለ ሰፋ ላለው ወደዛ ለሚወስደው በፍጥነት የሚመለስ ግን መሰረታዊ ጥያቄ ላንሳልሽ በቀደመ ፕሮግራማችን ላይ ተቆም ማርገን ነበር ይሄ የህይወት መንገድን ምርጫ ማድረግ አሁን ልጆች ላይ እንደምትዩ ያለ ሌሎችን ለማስተማር በመትሞክሪው አመታዊ ዝግጅቶች እንዳልሽም ነግረሽናል በተለያዩ ጊዜ ደግሞ ትምህርታዊ ነገሮችን ያደረጋለ ከመደበኛ ስራሽ ያለፈ መሆኑ ግልጽ ነው መደበኛ ስራሽ ላይ ሊጠቅምሽ እንደሚችል ብዙ ደንበኞች አንቺ ሌላ ደንበኛ ይዘው ሁሉ እንዲፈልጉሽ ማድረጉ አይቀርም በሱ መንገድ መጥቀሙ አይቀርም ግን ይሁንኝ ብለሽ ማድረግሽ የህይወት ፍልስፍና ለበለው የህይወት መንገድ አንድ የመረጥሽው ነገር ያለ ይመስላልና በየትኛውም አካባቢ ላለ ተመልካች ሆም ብለሽ ይሄን መንገድ እንዴት መረጥሽ ምን ገፋፋሽ ምንስ አገኘሽበት
በተለያየ ሁኔታ በስጋ ዘምድና የማይዛመዱኝንም ሰዎች አምጥቼ እዚህ የተለያየ ህይወት ውስጥ እንዲገባ ያደረኩበት ጊዜ አለና ሳደርግ ስሰጥ ሰዎች ፊታቸው ላይ የሚታየው ነገር ለኔ የሚሰጠኝ ደስታ አለ ሁለተኛ ነገር ደግሞ በአለም ላይ ስኖር መመሪያ አለኝ ለምን እንደመጣሁኝ 100% አቀዋለሁ ማለት ሳይሆን ስንኖር ግን በእግዚአብሔርም በመድራዊውም በሰማዩም ብቻ የሚጠበቅብን ነገር አለና ማግኘት መፈለግ አንድ ነገር ነው ግን የሚያስፈልጉትን ነገሮች ደግሞ ማሟላት ግዴታ እንደሆነ አድርጌ ነው ማሰበው። ስለዚህ ሰዎች እንዲደሰቱ መፈልክ ሆነ ከኔ መሰጠት ያለበት ነገር አለ። እነዚህን ሰዎች ሳይሆን ማነጽ ነው ባለም ላይ ትልቁ የሰራ። አንዳንድ ጊዜ what's the biggest achievement in your life ብሎ ሲጠይቁ ለምሳሌ ሰው ወደ ላይ ወደ ታች ምናምን ብሎ ሲያይ ትልቁ ስኬት ሳይሆን አምጥታ ለዓለም ብዙ ነገር መፍጠር የሚችል ሰው አስረክቦ መሄድ ቀላል ነገር አይደለምና ትልቁ ስኬት ያ ስለሆነ የራስህ ልጅ ብቻ አይደለም የሰው ልጅ ሊሆን ይችላል አድልት ሊሆን ይችላል ብቻ እኔ ቸገረኝ መንገዱ ጠፋብኝ ለሚለው ሰው ሳሳይ ያለምን ዳይን እንደከፈልኩ ነው መቆጠሩና ትልቅ ስራ ነው ብዬ ስለማስብ እሱን እንደ ትልቅ ነገር ነው ያየሁት።
አድማጮቻችን በጣም እናመሰግናለን አብራችሁን ስለቆያችሁ። ዛሬ ከየቲ ሳቱ ጋራ ሰፋ ያለ ውይይት አድርገናል። አድማጮች ወደፊት እንዳስፈልግነቱ እንመለሳለን።
ዩቲዩብ ላይ የሚታዩ ይሄን መሰል ትምህርታዊ ተመልካቾቻችን ዩቲዩብ ላይ በስሟ ብትፈልጉ ታገኛላችሁ። በድጋሚ እናመሰግናለን።
እናመሰግናለን።
አዲሱ አመሰግናለሁ አሉላ። መልካም በዓል ጊዜ እንዲሆንላችሁ እንዲሁም ለተመልካቾቻችን መልካም ጊዜ እንድታሳልፉ ምኞቴ ነው።
Last night I took a walk in the snow. Couples holding hands, places to go. Seems like everyone but me is in love. Santa, can you hear me? I signed my letter that I sealed with a kiss. I turned it off and just said this. I know exactly what I want this year. Santa, can you hear me? I want my baby, baby.
አቶ ጌታቸው ተፈራ ጋር ወዳደረግነው ቀጣይ ውይይታችን እንሻገራ።
መልካም
ትውልዴ አዲስ አበባ ከተማ ውስጥ ነው። የመጀመሪያ ደረጃ ትምህርቴንም ሁለተኛ ደረጃ ትምህርቴንም ያጠናቀቅኩት እዛው ነው። መጨረሻም በቀዳማዊ ሻፌ ዩኒቨርሲቲ ገብቼ የመጀመሪያ ዲግሪዬን ወጥቻለሁ። ወደ ስራ ዓለም ከገባው በኋላ በቀጥታ የአገርና ደህንነት ጥበቃ ሚኒስቴር ተብሎ የሚጠራው መስሪያ ቤት ውስጥ ነው የገባሁት። ከዩኒቨርሲቲ ከጨረስኩ በኋላ
ምን አጠኑ? ዩኒቨርሲቲ
ፖለቲካል ሳይንስ ነበር።
እንደው ለስራው ምን ያህል ረዳ ለማለት ነው ይገናኛለሽ?
ወደዛ ከሄድኩ በኋላ ያው የገባሁበት ሙያ አዲስ ስለነበረ ተከታታይ ስልጠናዎችን በሀገር ውስጥም በውጭ ሀገርም ወስጃለሁ። የተመደብኩበትም ብዙ ጊዜም ስራዬን የሚያጠፋሁት በደህንነቱ የጥናት ምርምርና ማዕከል ውስጥ በጥናት ኤክስፐርትነት ነው የተባሉት። ከጀማሪ ኤክስፐርትነት እስከ ሲኒየር ኤክስፐርትነት ድረስ ሰርቻለሁ። በኋላም የመረጃ ማመዛዘኛና ማከፋፈያ መምሪያን በመምሪያ ኃላፊነት ደረጃ አቋቁሜ ሰርቻለሁ። በመጨረሻም ላይ የሚኒስትሩ ስትራቴጂክ ኢንቴሊጀንስ ጉዳዮች የቅርብ ረዳትና የአገር ጉዳይ ሚኒስቴር የጽህፈት ቤት ኃላፊ ሆኜ አገልግያለሁ። የስራው ድል በፈጠረልኝ አመቺ ሁኔታ ከተለያዩ የጎረቤት ሀገሮች ጋር ከተለያዩ የዓለም ክፍል ጋራ በሚያገናኙ ዲፕሎማቲክ ስራዎችም ላይ እንደዚሁ በመካፈል ሰርቻለሁ። የኢትዮጵያን ችግር በሰላም ለመፍታት በተደረገው ጥረት ውስጥ በስውር የዲፕሎማሲ ኮንታክትም ሆነ በኦፊሻል ደረጃ የኢትዮጵያ ዴሌጌሽን አባል በመሆን ሰርቻለሁ እና ስራዎቼ በብዛት ይህን ይመስሉ ነበር።
ወዴት ሄዱ ነው በዚህ ተግባር?
በብዙ ቦታ ይዣለሁ። አፍሪካ ውስጥም፣ አውሮፓም፣ ወደ አሜሪካም እስከ ካርተር ሴንተር አትላንታ በሚደረገው ግንኙነት ላይ ሁሉ አባልነት ተገኝቻለሁ።
ከኢትዮጵያ መቼ እና ለምን ወጡ?
ከኢትዮጵያ የወጣሁት አሁን ያለው መንግስት ስልጣን ከመያዙ አንድ ሁለት ሶስት ወር በፊት ነው።
ከጠቅላይ ሚኒስትር አብይ አስተዳደር በፊት የነበረውን ወይም በኢህአደግ ማለት ሆኖ
ኢህአደግ ስልጣን ከመያዙ ሁለት ሶስት ወር በፊት ነው።
አሁን ያለው ሲሉ አሁን እንግዲህ ዶክተር አብይ የሚመሩት አስተዳደር ነው በኢትዮጵያ የሚታወቀው ብዬ ነው። እሺ
የዶክተር አብይን እኔ ያው የኢህአዴግ ኤክስፐርት ያርገኝ ለማ
እሺ
በስራ ምክንያት ነው የመጣሁት ከካናዳ አሳይ ዘሚል የመጣሁት ኢትዮጵያን ኤምባሲ ውስጥ በዛ ውስጥ ያለው ያው የመንግስት ለውጥ ስለመጣ እንግዲህ እስካሁን በስደት እዚህ ቆይቻለሁ።
መልካም። የሙያ ልምዶ በተለይም ደግሞ ጥናትና ምርምር ስራዎች የሰሩባቸው የደህንነት ጉዳዮች ብዙ ሊያወያዩ የሚችሉ ናቸው። እርሶ በሰሩበት የወታደራዊ መንግስት ስርዓት ውስጥ የነበረውን በመመልከት ብንጀምር የደህንነት ስራ እንግዲህ መረጃ መሰብሰብን የስለላ ምንለውን በተራ አነጋገር ይመለከታልምና ለሀገር ሲሆንና ለስርዓቱ ደህንነት ሲደረግ የተለያዩ አይነት ገጽታዎች እንደሚኖሩት መገመት ይቻላል። እስኪ ፈታፈታ አድርገው እርሱን በሚያስረዱበት እንደርደር።
አንድ ነገር መቼም ግልጽ መሆን ያለበት የደህንነት ስራ በየትኛውም ስርዓት ውስጥ ቢሆን በየትኛውም ሀገር ውስጥ ቢሆን አለ ደህንነት ምንም አይነት አመራር መስጠት የሚቻልበት ሁኔታ የለም። ሁሉም ነገር የሚወሰነው በመረጃ ላይ ነው። መረጃ ደግሞ ሁለት ገጽታ ነው ያለው። አንዱ ገጽታ ጠላት ስለ አንተ ለማወቅ የሚፈልጋቸውን ነገሮች ሁሉ የምትሰውርበት፣ ጠላት ስለ አንተ አንዳችን ነገር እንዳያገኝ የምትከላከልበት አንዱ ዘርፍ ነው። ሁለተኛው ዘርፍ ደግሞ አንተ ስለ ጠላትህ አስቀድሞ ስለሚያደርገው ዝግጅት፣ በአንተ ላይ ስላለው የታርጌት አመራረጥ ሊወስድ ስለሚገባው እርምጃዎች ሁሉ ማወቅ የምትችልበትን ደግሞ ሁኔታ ፈጥረህ ጠላትህ አስቀድሞ እርምጃ ከመውሰዱ በፊት የጠላትህን ዓላማ የምታኮላሽበት ዘርፍ ነው። እነዚህ ሁለቶቹ ፒላሮች ናቸው ለአንድ የኢንቴሊጀንስ ተቋም እጅግ በጣም ወሳኝ የሆኑት። በዚህ ረገድ በአንድ አስፔክቱ በውስጥ ያለውን የሀገርህን ሁኔታ ተጠቅመው ሊያጠቁህ የሚፈልጉትን የጠላት ኃይሎች አስቀድመ ሰረድተህ ያንን ሁኔታ እድሉ እንዳይኖራቸው የመከላከል ተግባር ትፈጽማለህ። በሌላ በኩል ደግሞ ጠላትህን ፓራላይዝ ለማድረግና ያቀደውና የሚመኘው ነገር ተፈጻሚ እንዳይሆን እዛው ባለበት ሁኔታ ላይ አፖርት የምታደርግበት እንትን ነው።
ታከሹ ማክሸፍ ማለት ነው።
ማክሸፍ ማለት ነው። ኢንተርናሊ የሚሰራው የዚህ ካውንተር ኢንተሊጀንስ ብራንች የውስጡ ሁኔታ የሚመለከተው ነው። በውጭ ደግሞ ፖዘቲቭ ኢንተሊጀንስ የምትለው በተለያየ ሽፋን ከሀገር ወደ ጠላት ሀገሮች ሄዶ በጠላት ማዕከል በመቀመጥ ይሄን ያልኩትን ተግባር የሚፈጽምበት ሁኔታ ነው እና እነዚህ ሁለቶቹ ነገሮች በየትኛውም ስርዓት በየትኛውም ሀገር ላይ የሚጠቀሙባቸው ቋሚ የሆኑ ሁኔታዎች ናቸው እና የኢትዮጵያ ደህንነት ሚኒስትር እነዚህን ነገሮች ያከናውን የቆያል።
እንደው በዛውን ቀጥል እስቲ አቶ ጌታቸው፣ ስለ ደህንነት መስሪያ ቤቶ ስለ ቀድሞ መስሪያ ቤቶ ሰራር ነው የሚገልጡልንና አንድ ግን እንደው ማንሳት የሚያስፈልግ የሚመስለኝ ደህንነት ሲባል በአሉታዊ ነው ሰው የሚያውቀው
በፍርሃት በስጋት ጭምር ነው።
ሰቆቃ አፍራሽ ስም ነው ያሉ ጆሮ መጥባት ምናምን የመሳሰለ ይሄንን የሚያፈርስ እርግጠኛ ነኝ አላማው ድብደባ አይደለም ወይም ሰቆቃ አይደለም። ግን መልካም መልካም ነገር ገጽታውን ማንሳት ይቻላል። በዛው በጀመሩት አካሄድ ነው ስለ መስሪያ ቤቱ
ይቻላል። እንግዲህ ምን ነው መሰለ ትልቁ ነገር አንድ ህብረተሰብ ለመረጃ የሚኖረው ግንዛቤ ከደረሰበት የእድገት ደረጃ አኳያ የሚመነጭ ይመስለኛል። እድሉን አግኝቼ ወደ ውጭ በማይበት ሰዓት ላይ እያንዳንዱ እዛ ሀገር ዜጋ መረጃ የመስጠትን መረጃን ሰምቶና አዳምጦ ደግሞ አስፈላጊውን ጥንቃቄ የመውሰድን በጣም በጣም ከፍ ባለ ሁለት በደህንነት ውስጥ የሚሰሩ ሰዎችንም የሚኖረው አክብሮት ለነሱ የሚሰጠው ድጋፍ ሁሉ በአንድ በኩል አለ። በእኛ በኩል ግን ስንመጣ ቅድም እንዳልከው ጆሮ ጠቢ፣ ወሬ አቀባይ፣ ሰላይ የሚሉት ነገሮች ብዙ የሚታየው ለሀገር፣ ለህዝብ፣ ለወገን እንደሚሰራ ሳይሆን በሀገርና በወገን ላይ እንደሚሰራ ተደርጎ ይሄ ማሰር፣ የመደብደብ፣ የመግደል፣ የማሰቃየት ነገሩ ነው ጎልቶ ወጥቶ የሚታየው እና እኔ ያም ይመስለኝ ህብረተሰቡ ከደረሰበት የእድገት ደረጃና ካለው ግንዛቤ አኳያ የሚመነጭ ይመስለኛል። ያ የለም ብሎ መካድ ሳይሆን ይህ የደህንነት መስሪያ ቤት ከዚሁ ጋራ በሌላ ገጽታው ላይ የሰራቸው ነገሮች አሉ ወይ ብሎ የሚለውን ነገር መመልከት ተገቢ ይሆናል።
እሺ፣
ብዙ ጊዜ ደህንነት እንደ ፕሮፌሽን ሲታይ ደህንነትና ፓብሊክ ሲቲ አብረው አይሄዱም። አጥፊና ጠፊ ናቸው። ብዙ ጊዜ ስራህን አትገልጸውም፣ አታወጣውም። ፓብሊክሊ ይዘኸዋት ቀርበም፣ ምክንያቱም ተልእኮ እሱ አይደለም እንጂ ምሳሌዎችን መውሰድ ይቻላል። ለምሳሌ ደህንነቱ በነበረው የጥናት የምርምር የስራ ውጤት የኢትዮጵያ ችግር ከጊዜ ወደ ጊዜ እየባሰ የነበሩን ችግሮቹን የመፍታት እድሎች እየጠበቡ እየተገፋን ዳሩ መሀል እየሆነ በሚወጣበት ሰዓት ላይ ይሄ ነገር ሊያዋጣ አይችልም። ስታተስኮ በዚህ መልኩ የሚያመጣልን ነገር የለም። ልንጨብጠው የምንችለው ነገር ስለሌለ ችግሮቻችንን በሰላማዊ መንገድ መፍታት መጨረስ በግድ አለብን። ኢትዮጵያ ውስጥ የሚታዩ የማንነት ጥያቄዎች የፖለቲካ ጥያቄዎች ናቸው። ይህንን መፍታት ያለብን በሰላማዊ ድርድር በጠረጴዛ ዙሪያ ነው ብሎ ይህንን በሚገባ አስቀምጦ እንደዚህ አይነቱን መድረክ ለመፍጠር ከተለያዩ የኢትዮጵያ ተቃዋሚ ኃይሎች ጋራ ግንኙነት አድርጓል። ይሄ ሁሉ የነበረው ዓላማ በብሔራዊ እርቅ ዙሪያ የኢትዮጵያን አንድነት በጠበቀ መልኩ ችግሮችን በጊዜው መፍታቱ አስፈላጊም ነው፣ አማራጭም የሌለው ሁኔታ ነው በሚል ደርሶ ይህንን ለማሳካት ይደክም ይጥር የነበረ ነው። ሁለት፣ የኢትዮጵያ ችግር የውስጥ ችግር እየባሰ እየከፋ የመጣው በውጪ ያሉ የኢትዮጵያን አንድነት የኢትዮጵያን ሰላም የማይፈልጉ የውጪ ኃይሎች ስላሉ እንዲህ አይነቱን ነገር ለመቋቋም በእኛም በኩል አስፈላጊ ነው እርምጃ መውሰድ ያሻል ተብሎ የክሮስ ቦርደር ኦፐሬሽኖችን በማካሄድ በምስራቅም ኢትዮጵያ በኩል በምዕራብም ኢትዮጵያ በኩል ተገቢውን ሁኔታ እያካሄደ ኢትዮጵያን ለመጠበቅ ብዙ ሙከራ አድርጓል። ዛሬ በምስራቅ ኢትዮጵያ በኩል የምናየው አንጻራዊ ሰላም ኖሮ ባይሆን ኖሮ በሶማሊያ በኩል ይደረግ የነበረው ግስጋሴ እስከ አዋሽ ድረስ ለመግባት የሚያግደው አንዳችም ነገር አልነበረም እና እንደነዚህ አይነቶች ስትራቴጂክ የሆነ ይዘት ያላቸው ክሮስ ቦርደር ኦፐሬሽኖች ሁሉ በስፋት ሲካሄዱ የነበረበት ሁኔታ ነው እና ይህን የመሰሉ ሌሎችም ተግባራትን ያከናውን የነበረ መስሪያ ቤት ነው።
ግን ነጥቦን ሳይረሱ አቶ ጌታቸው ከተቃዋሚዎች ጋራ ችግሮችን በሰላም ለመፍታት ጥረት ተደርጓል ያሉ መስሎኛል እና በተለይ የደህንነት መስሪያ ቤት ከኢትዮጵያ ተቃዋሚ ወገኖች ጋር ችግሩን ለመፍታት የተደረገ ነገር አለ ነው ያሉኝ?
ትክክል ነው።
በዘመነ ደርግ ነው የምናወራውና እርቅና ውይይት እንደዚህ ጎልቶ መኖሩን ምናልባት አድማጮቻችን ያስታውሱ እንደሆነ አላውቅም።
ለህዝብ ይፋ የማይደረጉ ግንኙነቶች እንደሚኖሩ መጠበቅ ይቻላል።
ትክክል። ወደ ይፋው ከመደረሱ በፊት ብዙ በሚስጥር የተደረጉ ግንኙነቶች ነበሩ። አሁን ከሻዕቢያም ጋር ብትወስድ፣ ከጀባም ጋር ብትወስድ፣ ከወያኔም ጋር ብትወስድ፣ እንደውም ፋርዘር ከኢህአፓም ጋር ብትወስድ፣ ከእነዚህ ሁሉ ድርጅቶች ጋር ግንኙነት ተደርጓል። የመጨረሻው ፍላጎት የነበረው የእነዚህ ድርጅቶች የፖለቲካ ፕሮግራማቸው ምንድን ነው? እነዚህ ሰዎች የሚፈልጉት ምንድን ነው? እነዚህ ድርጅቶች የሚፈልጉት ምንድን ነው? ከየት እስከየት በምን መልኩ እነዚህ ሁሉ ወደ አንድ መድረክ ላይ መጥተው ፈጣ ገባ ተካሂዶ በኢትዮጵያ አንድነት ዙሪያ ችግሮችን መፍታት የሚቻልበት ሁኔታዎች አሉ የሚለው አሰስመንትንም ጭምር ይዞ ይሰራ የነበረ ነው። ይሄ እንዳልከው በብዛት በሚስጥር ሲጓዝ ሄዶ አትላንታ ላይ ካርተር ሴንተር በተደረገው ግንኙነት ከሻዕቢያ ጋራ በይፋ ግልጽ ሆኗል። ከቲፒኤልኤፍም ጋር እንደዚሁ ግንኙነት ተደርጎ ሮም ላይ ከአንድም ሁለት ሰው ዙር ተደርጎ እንደዚሁ ግልጽ ሆኗል እና ከብዙዎቹ ጋራ ጊዜ ቀደመና ሁኔታዎች እንትን ሳይሉ ቀሩ እንጂ የተጀመረው ጉዞ ብዙ የተገፋበት ነበር።
አቶ ጌታቸው፣ ከዛሬ ሁኔታ ጋር የተያያዙ ነገሮችን እንደ ባለሙያ እንዲያዩ የምናነሳቸው ጥያቄዎች ጋር ከመድረሳችን በፊት የቀደመው ጋር አጠቃላይ የሚመስል ነገር ግን ያን ስርዓት የሚመለከት ጥያቄ ላስከትል። ተጠያቂ የሚያደርጉ ወደ ኋላ ሲመለከቱት የዜጎችን መብት ለመጫን የዋለባቸውን ሁኔታዎች መመልከት ይቻላል፣ በድፍረት ማየት ይቻላል። ዛሬ
እውነት ነው አንድ ስዕል አብሮ መመልከት ተገቢ ይሆናል። ያም ብዬ ስል እነዚህ ይደረጉ የነበሩ ነገሮችን ጀስቲፋይ ለማድረግ አይደለም። ብዙ ጊዜ ጠላቶችህ የሚሰሩት ህግን ተከትለው አይደለም፣ ደንብን ስርዓትን ተከትለው አይደለም፣ ከስርዓት ከህግ ውጭ ነው የሚሰሩት። እንደዛ አይነቱን ነገር ለመቋቋም በምትጥርበት ሰዓት ህጋዊ የሆኑ መድረኮችን ህጋዊ የሆኑ አካሄዶችን ተከትለህ የምትሄድ ከሆነ ብዙም ውጤት ላይ አልደርስም እና አንዳንድ ጊዜ ከራስህም ጋር የምትታገልበት ከራስህም ጋራ ስብዕና የሚጠይቅህ ኮንፍሊክት ውስጥ የምትገባበትም ሁኔታ አለ። ነገር ግን ብዙ ጊዜ የምታደርገው ክትትል፣ የምታደርገው ሁኔታ በስውር የምትችለውን ያህል ትገፋለህ። ምሳሌ ላንሳሌ፣ ከዚህ ቀደም በእርግጠኛ ደረጃ የጠላት የመረጃ ሰዎች ሆነው ብዙ ስራ እንደሚሰሩ ተደርሶባቸው በጥርጣሬ ውስጥ የነበሩ ሰዎች ሊያመልጡ ሲሞክሩ ጠረፍ አካባቢ ላይ ተይዘው ወደ ፍርድ ቤት የቀረቡ ሰዎች ነበሩ። በፍርድ ቤት በኩል የነበረው ይሄ ሰው ኢትዮጵያዊ ነው፣ ከሰሜን ደቡብ ከምስራቅ ምዕራብ እንደ ልቡ ተንቀሳቅሶ መሄድ ይችላል ኢትዮጵያ ግዛት ውስጥ እና በዛ ክልል ሊጠፋ ነው ብለህ ልትይዘው አትችልም ተብሎ የተለቀቁ ሰዎች ነበሩ። ምን ልልህ ነው፣ ኤቪደንሱን አቅርበህ በፍርድ ቤት ደረጃ ላይ ለማሳየት የሚዘረግፈውና ብዙ ያስከውን ነገር ሊያደናቅፍ ስለሚችል ኔትወርኩን በሙሉ አሳልፈህ ላለመስጠት ሰውየውን መልቀቅ የምትገደድበት ሁኔታ አለ። በሌላ አስፔክቱ ግን እንደተባለው ብሔራዊ ደህንነትን ለመጠበቅ፣ የህዝቡን ሰላም ለማረጋገጥ ስትል የግለሰቦችን መብትና አንዳንድ ሁኔታ መንካት የለም ብሎ ለማለት አያስደፍርም። ዝርዝር የኦፕሬሽን አፈጻጸሙን ግን በዚህ ሙያ ዙሪያ ላይ የሚያውቁ ሰዎች ካልሆነ በስተቀረ ሁሉም የደህንነት አባል ይህንን ነገር ያውቃል ብሎ ማለት አይቻልም። አንዱ አብዩ የደህንነት ስራ የግርዶሽ አሰራር ላይ የተመሰረተ ነው።
አንዱ የሚያውቀው የተወሰነ ነው፣ ሌላው የሚያውቀው ሌላውን ነው እና ስለዚህ ሙሉን ስዕል ያለው ምናልባት የበላይ የመጨረሻውን ውሳኔ የሚሰጡት ወገኖች ናቸው ነው የሚሉን።
ትክክል። በኮምፓርትመንቴሽን ላይ ተመስርተ ስትሄድ የምታውቀው የሚሰጥህን የስራ ድርሻ ነው። ከዛ ውጪ ያለውን ሁኔታ ለማወቅ የምትጥር ከሆነ እንደውም በራስ ላይ ሌላ ችግር ነው የምታመጣው እና እያንዳንዱ ሰው የስራ ድርሻ አለው፣ ያንን ይሰራል። አት ሃየር ሌቭል ግን እነዚህን ነገሮች መፈጸም የሚችለው አካል የዲፕ ስቴት የሚባለው መዋቅር የሚመራው በናሽናል ሴኩሪቲ ካውንስል ምክር ነው፣
በብሔራዊ ደህንነት መስሪያ ቤቱ።
በብሔራዊ ደህንነት ምክር ቤት።
አቶ ጌታቸው፣ እንደው በዛው እኔም ገፋ ላረግ ነው ተጨባጭ ነገር ማነሳለሁ። አሁን እርስዎ ስለ መስሪያ ቤቶ ታላቅነት፣ በእቅድ የመስራት ጉዳይ፣ የተሟላ አሰራርና አደረጃጀት እንዳለ ይናገራሉ። ግን ደግሞ በዛው በዘመነ ደርግ የነበሩ ከፍተኛ ባለስልጣን ደህንነት እንደው የተሟላ አሰራር የለውም፣ የተቀናጀ አካሄድ የለውም፣ መረጃ አሰባሰቡም ትክክል ያልሆነ ነው የሚል እንዳልኩት በከፍተኛ ባለስልጣን እንደውም እርስዎን ለቃለ መጠይቅ ቀጠሮ በማረግበት ጊዜ አንስተነዋል። ኮሎኔል ፍስሐ ደስታ በጻፉት መጽሐፍ ላይ ይሄንን ይናገራሉ። እንደው የተቀናጀና መልክ ያለው አሰራር እንደሌለ በደህንነቱ ደግሞ እሳቸው እንግዲህ ሁለተኛ ሰው ናቸው የአገሪቱ ኮሎኔል ፍስሐ ደስታ። እርስዎ ካነሱት በኋላ መጽሐፉን እኔም ለማየት ሞክር ያለሁና ይሄን እንዴት ያውታል?
የደህንነት የመረጃና የጸጥታ ጉዳዮችን በሚመለከተው ውይይታችን ከአቶ ጌታቸው ጋር የጀመርነው ወግ አልጨረስንም፣ በኋላ ይዘን እንመለሳለን። ተከታዩ አሁን ሰዓቱ
የንጉሴ አክሊሉ መስኮት
የሚከፈትበት ነው። ንጉሴ አክሊሉ ስለ ኢትዮጵያ ዘመናዊ ትምህርት በጀመረው ተከታታይ ዝግጅቱ
ከመምህርነት እስከ ዲሬክተርነት
ብሎም እስከ ኮሚሽነርነት የደረሱት አቶ አማረ ጉልላት
ከውጭ አገር መምህራን መካከል የኮከበ ጽባሁ ካርል ማይክ
ለኢትዮጵያ ዘመናዊ ትምህርት ባለውለታ እንደነበሩ
ራሳቸው አቶ አማረም ከኢትዮጵያ ወጣ ባሉ ቁጥር
ከቀድሞ ተማሪዎቻቸው ያገኙ የነበረውን ምስጋና፣ ክብርና ሞገስ አውግቶን
አቶ አማረ ግን ስለ ራሳቸው ምንም አላሉም ነበርና
ዛሬ ከአቶ አማረ ጋር ሊያስተዋውቀን ነው። ከትውልድ እስከ እድገት፣
ከልጅነት እስከ እውቀታቸው ያለውን ሁሉ ያወጉታል። እኛም እናደምጣለን።
አማረ ጉልላት፣
እሺ።
የተወለድኩት በጉራጌ ሀገር ቡታጀራ አጠገብ ዶቢ ቀበሌ የሚባል በ1924 ዓ ም ነው። አባቴም ዘመቻ ስለሄዱ ወዲያው በእናቴ እጅ ነው ያደግኩት። ታዲያ
በ28 ዓመተ ምህረት ማለት ነው።
በ24 ተወለድኩኝ።
በ28 ዘመቻው
እሳቸው ቀደም ብለው ባሌ፣ ከዛም ደግሞ ኦጋዴን ሐረርጌ ተመድበው በዛው ነው ዘመቻ የቀሩት እና በዘመቻው ጊዜ በሙሉ እሳቸው እዛ ነበሩ። እኔ ጣሊያን ከወረረን ጊዜ ጀምሮ እስከ 32 በእናቴ እጅ እዛው ቡታጀራ አካባቢ በያድጌ በ32 ዓመተ ምህረት አባቴ ከጦርነት መልስ አስጠርተውኝ አዲስ አበባ መጡኝ። ከዛም ሱሉልታ አካባቢ ነው ከአባቴ ጋር የኖርኩት። ከዛ ተፈሪ መኮንን ትምህርት ቤት ገባሁ ከ1-4። ከዛ ደግሞ በቤት በኩል ባለመመቸት ወደ ሐረርጌ አጎቴ ጋር ሄጄ አስበ ተፈሪ ከ4-6 ተማርኩ። ከዛ ደግሞ ለሁለተኛ ደረጃ ሐረር መድኃኔዓለም 5 ዓመት። ከዛ ደግሞ ዩኒቨርሲቲ ኮሌጅ ከ46-49 4 ዓመት።
የት? ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ነው?
አዎ።
እሺ።
ከዛ ደግሞ ያው ውጭ ሀገር እድል አግኝቼ ለ2 ዓመት። በዚያን ጊዜ ማንም በሚገባ የተመረቀ ሁሉ በቀጥታ ስኮላርሺፕ ወደ ውጭ የመሄድ እድል ስላለው ያ እድል እያለኝ ለ1 ዓመት ይተላለፍልኝ ብዬ የስራ ልምድ ለማግኘት ትምህርት ሚኒስቴር ተመድቤ የ1 ዓመት ስሰራ ስኮላርሺፕ ክፍል ነበር የምሰራው። እዛ 1 ዓመት ተኩል እንደሰራው ከዛ ተነስቼ አሜሪካ ሄጄ እዛ 2 ዓመት ማስተር ዲግሪ አግኝቼ ተመለስኩ። ከዛ ስመለስ እንደገና ስኮላርሺፕ ክፍል ደግሞ ባዶ ስለሆነ ለጊዜው እዚህ ደግሞ ስራ አሉኝ። 1-6 ወር እንደሰራው ከዛ በራሴ ምርጫ መድኃኔዓለም ትምህርት ቤት ማስተማር ተመደብኩ። ከመድኃኔዓለም ትምህርት ቤት ደግሞ የኮከበ ጽባህ
በመምህርነት ወይስ በዲሬክተርነት?
በመምህርነት ተመርጬ እዛ ምክትል ዲሬክተርነት አገኘሁ። ከዛ እዚህ ተማሪዎችና አስተማሪዎች ትንሽ ችግር ተፈጥሮ
ኮከበ ጽባህ
ዲሬክተሩ ሄድልኝ በሚል የውጭ ሀገር ሰው ካናዲያን ነበረ። እሱ ሲሄድ እኔ እዚህ ተመድቤ መጣሁ። በ54 ከ54 እስከ 56 መጨረሻ እዚሁ ቆየሁ። በ57 እዚህ የነበረውን መምህራን ማሰልጠኛ የአዲስ አበባ መምህራን ማሰልጠኛ ኢንስቲትዩት ተብሎ እንዲቋቋም አውጣና አቋቁማሩኝ። ለ1 ዓመት
ማናዘዞት
ትምህርት ሚኒስቴር
እሺ
እሱን አቋቋምኩ። 1 ዓመት እንደሰራሁኝ ከዛ እንደገና ተመልሼ ኮከበ ጽባህ ትምህርት ቤት እስከ 62 ሰራው። በ62 አዲስ አበባ ትምህርት ቤቶች ምክትል ስራ አስኪያጅ፣ ከዛ ደግሞ ትምህርት ሚኒስቴር የሁለተኛ ደረጃ ትምህርት ቤቶች ቺፍ ኤክስፐርት ብሎ አስቀመጡኝ። ከዛ ደግሞ 67 ሲመጣ የትምህርት ሚኒስቴር ቋሚ ተጠሪ ብለውኝ እስከ 68 2 ዓመት ሰርቼ፣ ከዛ ደግሞ አለማያ ኮሌጅ በአስተዳዳሪነት በጦርነቱ ጊዜ እዛ
በ69 ማለት ነው በኢትዮ ሶማሊያ
ከ69 እስከ 70 ድረስ እዛ በጦርነቱ ቆይቼ ከዛ መጥቼ ሳይንስና ቴክኖሎጂ ኮሚሽን 7 ዓመት ሰርቼ ጡረታ ወጣሁ።
አመሰግናለሁ አቶ አማረ። ለዛሬው ባጭሩ እዚህ ላይ ይብቃን። በሚቀጥለው ጊዜ ደግሞ የቀሩንን እንዲሁ እናነሳሳለን። አድማጮች፣ አቶ አማረ ጉልላት ታሪክ ሰፊ ነው። በሚቀጥለው 15 ቀን ደግሞ ዋና ዋና የሆኑትን ነጥቦች ይዤ መለሳለሁ። እስከዛው ደህና ሁኑ። ማንነት የራስ ነው፣ ሃይማኖት የግል ነው፣ ሀገሬ ጋራ ነው ቁልፉና ማሰሪያው ኢትዮጵያዊነት ነው። ለውዬ ለውዬ ለው ለው ለውዬ በአዲሱ ዓመት በአዲሱ ዓመት የለም ሞት በአዲሱ ዓመት በአዲሱ ዓመት የለም ሞት አበባ ደይ አበባ ደይ ሞት ለገዳይ አበባ ደይ በመስከረም በመስከረም ሰላም ሰላም በመስከረም በመስከረም ሰላም ሰላም የመስቀለታ የመስቀለታ ባንድ ገበታ የመስቀለታ የመስቀለታ ባንድ ገበታ ሰከነ
ከንጉሴ በኋላ አዲሱ የፈረንጅኛ ሙዚቃ ብናጫውት
እንደሚቆጣን አትጠራጠር።
ከሄዱ ለአንተም ተስማማህ ልበል?
አዎ አትጠራጠር፣ እኔም ደስ ብሎኛል።
አዲሱ የአዲስ አመት ሽግግር ነውና ሁለት ካላንደሮች አለው።
እንኳን
አብሮ አደረሰ። ሁለት ካላንደሮች ሁለት የቀን መቁጠሪያ የምንጠቀም በመሆናችን ሁለት በዓላት በሽ ነው መቼም። አዲሱ አመት ሊገባ ሁለት ቀናት ናቸው የቀሩት። የለፈው አውሮፓውያን መገባደጃ 2017 ሊያበቃ ሲል ወደ 2018 የኢትዮጵያ የለውጥ እንቅስቃሴዎች የጎሉ እስከመጡበት ጊዜ ድረስ ተሰሚነት ያላቸውን ታላላቅ ሰዎች ባቀረቧቸው ጽሑፎች መነሻነት ጋብዘን እናነጋግር ነበር። ሁለተኛ መሰረታዊ ቁልፍ ክንውኖችን በፕሮግራሞቻችን ብቻ ሳይሆን መላው አገሪቱ በተከናወኑ የለውጥ እንቅስቃሴ ውስጥ የታዩትን አንዳንድ ምንጠቃቀስ።
ለምሳሌ በመላው አገሪቱ የሚገኙ እስር ቤቶችን የሞሉት በብዙ ሺህ የሚቆጠሩ እስረኞች መለቀቅ፣
የጠቅላይ ሚኒስትር አብይ ወደ ስልጣን መምጣትና ለሚሊዮኖችም አንዳች ተስፋ የፈነጠቀ የለውጥ አየር መናኘት፣ ሌሎች በርከት ያሉ ነገሮችን ማለት ይቻላል። የተቃዋሚ ቡድኖች ከያሉበት ወደ ኢትዮጵያ የገቡበት አንድ ሰሞን የአቀባበል ስነ ስርዓት በርክቶ የነበረበት ከሚጠቀሱት ውስጥ ናቸው። አዲሱ የአመቱን ክንውኖች እኛ ለመንደርደሪያ ያህል ጠቃቀስን እንጂ ፈታ ፈታ አድርጎ ትንታኔ ይጠይቃል። በሌላ ፕሮግራም ግን ተገቢ ባለሙያዎች የምንላቸው የሚመለከታቸው ለርዕሶቹ ቅርብ የሆኑ ሰዎችን ይዘን ውይይቶችን እንሰራለን።
በጣም ጥሩ ነው። ጌታቸው ተፈራ ጋር ያደረግነውን ሁለተኛ ውይይት እንቀጥላለን።
አዲሱ ባንተ ጥያቄ ነው እና የገታ ነው በዚያው እንደደረ።
መልካም አቶ ጌታቸው፣ እንደው በዛው እኔም ገፋ ላረግ ነው ተጨባጭ ነገር ምን ማነሳለሁ። አሁን እርሶ ስለ መስሪያ ቤቶ ታላቅነት፣ በእቅድ የመስራት ጉዳይ፣ የተሟላ አሰራርና ደረጃጀት እንዳለ ይናገራሉ። ግን ደግሞ በዛው በዘመነ ደርግ የነበሩ ከፍተኛ ባለስልጣን ደህንነት እንደው የተሟላ አሰራር የለውም፣ የተቀናጀ አካሄድ የለውም፣ መረጃ አሰባሰቡም ትክክል ያልሆነ ነው የሚል እንዳልኩ በከፍተኛ ባለስልጣን እንደውም እርስዎን ለቃለ መጠይቅ ቀጠሮ በማረግበት ጊዜ አንስተነዋል። ኮሎኔል ፍስሐ ደስታ በጻፉት መጽሐፍ ላይ ይሄንን ይናገራሉ። እንደው የተቀናጀና መልክ ያለው አሰራር እንደሌለ በደህንነቱ ደግሞ እሳቸው እንግዲህ ሁለተኛ ሰው ናቸው የአገሪቱ ኮሎኔል ፍስሐ ደስታ። እርስዎ ካነሱት በኋላ መጽሐፉን እኔም ለማየት ሞክር ያለሁና ይሄን እንዴት ያውታል?
የእሳቸውን መጽሐፍ እንዳልከው እኔም ኮሰትቼ አንብቤዋለሁ። በተለይ ደህንነትን በሚመለከት ያቀረቧቸው ሀሳቦች በጣም የሚገርም ሁኔታ ነው ያለው። አንደኛ ኮሎኔል ፍስሐ ደስታ የመከላከያ የደህንነት የአስተዳደርና የፍትህ አካላት መምሪያ ሆኖ የፓርቲው ቢሮ ነበራቸው። ይሄ ቢሮ ግን ኖሚናል ነው፣ ምንም አይነት መዋቅራዊ ትስስር የነበረው አይደለም።
የስም
ነው። አንድም ከደህንነት ጋራ የሚያገናኛቸው አንድም ከመከላከያ ጋራ የሚያገናኛቸው መዋቅራዊ ትስስር ያልነበረ አንድም የደህንነት ሪፖርት ወደ እሳቸው ጋር የማይሄድ የነበረ እሳቸውም ይህንን አካል የሚመራው ነኝ ብለው ምንም አይነት ጥያቄ የማይጠይቁበት ሁኔታ ነበር የነበረ።
እንግዲህ ሁለተኛ ሰው ናቸው፣ ከኮሎኔል መንግስቱ ቀጥሎ ያሉ ሰው ናቸው። እንደውም ድፍረት እንዳይሆንብኝ እንጂ ከእርስዎ የተሻለ መረጃ ይኖራቸዋል ብለን እንገምት እንችላለን።
እውነት ነው። እንግዲህ ሁለተኛ ሰውነቱን አሁን አላውቅም። በፊት ምክትል ፕሬዚዳንት እንደነበሩ አውቃለሁ። በኋላ ግን ምክትል ፕሬዚዳንት የሚባለው ነገር ተነስቶ ስላልነበረ እሳቸው እንዳልኩ የፓርቲው የመከላከያ የደህንነት የአስተዳደርና የፍትህ ጉዳዮች ኃላፊ ነበሩ። በዚህ ወቅት ወደ እሳቸው ጋር የሚሄድ አንዳችም አይነት የኢንቴሊጀንስ ሪፖርት የለም። አንድ ነገር እንደው ላንሳና ገልጽ ማለት በመረጃ አሰራር የነበረን ስታንዳርድ ኦፕሬቲንግ ፕሮሲጀር በቀጥታ መረጃዎች ይሰሩ የነበሩት በሁለት ኮፒ ነው። አንደኛው ኮፒ በቀጥታ ለሀገሪቱ ፕሬዚዳንት ጽህፈት ቤት ሲላክ፣ ሁለተኛው ኮፒ ለሀገር ውስጥ ጉዳይ ሚኒስትሩ ጽህፈት ቤት የሚቀር ነው። ከዚህ ሁለት ኮፒ ውጪ ለማንም የኢንቴሊጀንስ ሪፖርት አይደርስም ነበር። ይሄ ሪፖርት እንዴት ይሰራል? ማን ይህን ሪፖርት ያደርሳል? ይሄ ሪፖርት እንዴት ይቀመጣል? እንዴት ይወገዳል? ፊድባክ እንዴት ሆኖ ይመጣል? እነዚህ ሁሉ ራሱን የቻለ ሂደት የነበረው ነው እና ኮሎኔል ፍስሐ ደስታ በጻፉት መጽሐፍ ላይ ከደህንነቱ በኩል የሚመጣ አንዳችም ሪፖርት አልነበረም፣ ስትራቴጂክ የሆነ እንትን የለውም ተብሎ የሚባለውን ባላዩት ሪፖርት፣ የማይቀርብላቸው ሪፖርት ይህን የመሰለ መደምደሚያ ላይ እንዴት እንደደረሱ ሳስብ በጣም ግራ ይገባኛል። ምን አይነት ሪፖርቶች ይሰሩ ነበር የሚለውን ማጥቀስ ከተፈለገ፣
እሺ ጥሩ ነው።
በየዕለቱ የ24 ሰዓት የመረጃ ሪፖርቶች ዴይሊ ኢንቴሊጀንስ ዳይጀስት በሚል ይላክ ነበረ።
ለማ?
ለፕሬዚዳንቱ፣
ለኮሎኔል መንግስቱ።
ተጠሪነቱ ቀጥታ ደህንነቱ እዛ ስለሆነ ሪፖርቱን ያቀርብ የነበረው እዛ ብቻ ነበረ። ይሄ እንግዲህ የሳምንት ሪፖርት፣ የወር ሪፖርት፣ የልዩ ሁኔታዎች ወይም ክፍተቶች ሪፖርትን በቋሚነት ይላክ ነበር። ከዚህ ውጪ ፔስት አናሊሲስ የሚባለው የፖለቲካል ኢኮኖሚክ፣ ሶሻል ኤንድ ቴክኖሎጂካል የሆኑ መረጃዎችን ያካተተ በእኛና በጠላት ኃይል መካከል ላይ ያለውን የኃይል ሚዛን ከነሱም በስተጀርባ የተሰለፉ አገሮችን ሁሉ አጠቃላይ ሁኔታ እየተገመገመ አንጻራዊ በሆነ መልኩ ይቀርብ የነበረ የመረጃ ሪፖርት ነበር። ከዚህ ሌላ ስዋት አናሊሲስ የሚባለው ስትሬንግዝ ዊክነስ ኦፖርቹኒቲ እና ትሬት የሚባለው አናሊሲስ በተለይ በሚሊትሪ አስፔክቱ በኢትዮጵያ መንግስት የመከላከያ ኃይልና በተለያዩ የተቃዋሚ ኃይሎች ላይ አርምድ ስትራግል ያካሄዱ በነበሮች ላይ ያለውን እድል በሚገባ እየተነተነ ሊወሰድ የሚገባውን የጥንቃቄ እርምጃ ሁሉ ይጠቁም የነበረ ሪፖርት ይቀርብ ነበር። ከዛም ጋራ ደግሞ በአመት አንድ ጊዜ የመረጃ ኃላፊዎች፣ የጥናት ኤክስፐርቶች፣ በውጭ ጣቢያ የሚገኙ ኃላፊዎች ሁሉ ያካተተ ሰፊ የመረጃ ግምገማ ተካሂዶ የብሔራዊ ደህንነት የመረጃ ግምት ወይንም ናሽናል ፎርካስት ለሚቀጥለው አመት ምን ሊሆን ይችላል የሚል የቅድሚያ ማስጠንቀቂያ ሪፖርቶች ሁሉ እየተሰሩ ይቀርቡ ነበረ። ከዚሁም ባሻገር ይሄ ሲናሪዮ አናሊሲስ የሚባለው ምን ሁኔታዎች ሊከተሉ ይችላሉ፣
አዝማሚያዎች የሚገመገሙበት ማለት ነው፣
የሚገመገሙበት እንዲህ አይነት ሁኔታ ምን ያስከትላል፣ ይሄ ቢከተል ምን እርምጃ መውሰድ አለብን፣ ይሄ ያልሆነ እንደሆነ ምንድን ነው የሚሆነው በሚል እነዚህ ዋቲፍ የሚባሉትን ሲናሪዮ አናሊሲሶች በሚገባ እየተሰራ የዚህ ሲናሪዮ ፕላኒንግ እና ስትራቴጂክ ፎርካስቲንግ በሚገባ እየተቀመጠ እየተሰራ ይላት ነበረ። እንደውም አንድ ጥሩ ነገር አስታወስከኝ። ቅድም ጥያቄ ላይ ፍስሐ ደስታ በመጽሐፋቸው ላይ የደህንነት ሚኒስትሩ ከአምስት አመት በፊት ወያኔ እንደሚገባ አውቅ ነበር ብለዋል ብለው አንድ መጽሐፋቸው ላይ አስቀምጠዋል። ይሄ የደህንነት ሚኒስትሩ ይህን እንዴት አወቁ? ጠንቋይ ቀልበው ወይ መጽሐፍ ገዛች ምናምን ነገር አስቀምጠው ሳይሆን ይሄ የደህንነቱ የሲናሪዮ ፕላኒንግ እና ስትራቴጂክ ፎርካስት ጥናት ላይ መጨረሻ ላይ ተደርሶበት የነበረው ግንዛቤ ዛሬ ባለው የውስጥ ሁኔታችን፣ ከውጭ ባለው የዓለም የኃይል አሰላለፍ ለውጥ ሁኔታዎች ሳይለወጡ በዚህ የሚቀጥሉ ከሆነ የጥናት ውጤታችን የሚያሳየው ዊዝን 5 ይርስ አንዱ ሙድ አስመራ ሌላው ሙድ አዲስ አበባ የሚገባበት እድል አለ የሚል አሰርተን በሆነ መልኩ ተረጋግጦ የቀረበ የጥናት ውጤት ነው። ሌላ አንድ መጨረሻ ላይ ላንሳ ማለት በመጨረሻው አካባቢ ላይ የአንድ ደህንነት ኤግዚቢሽን ድሮ ፖሊስ ክለብ አካባቢ የነበረበት አካባቢ ላይ አንድ ኤግዚቢሽን ማዕከል ነበር። እዛ ኤግዚቢሽን ማዕከል ላይ መደምደሚያው የነበረው አንድ ትልቅ የኢትዮጵያ ካርታ በትልቁ ተሰርቶ የኢትዮጵያ እጣ ፋንታ ይህንን ይመስላል ተብሎ ፕሮጀክት ደሆነ ፎርካስት ደሆነ የተቀመጠ እንትን ነበር። ዛሬ ፊቴ ላይ ይታየኛል።
የተነበየ ኤግዚቢሽን ነበረ።
የመጀመሪያው ፓርክ ላይ ያሳየ ነበረው ኤርትራ እንዴት አድርጋ ተፈንጥቃ ስትወጣ ያሳያል። ከዛ በኋላ በሶማሌ በኩል ያለው ስጋት ምን እንደሚመስልና የኦጋዴንን አካባቢ ይዞ እንደሚሄድ፣ የትግራይ ሁኔታ ዛሬ እንደ ትልቅ ነገር የሚታየው የዚህ የወልቃይትን የጸገደን የጸለምትን አካባቢ ይዞ ራያና ቆቦን ይዞ በአንድ በኩል ከጅቡቲ ጋር በሌላ በኩል ከሱዳን ጋር ኢንተርናሽናል ድንበር ሰርቶ የመካለልና የመሄድ የኢትዮጵያ ሁኔታ ይህን የመሰለ የመፈራረስ አዝማሚያ ስለሚያመጣ ሁላችንም ለዚች እናት ሀገር ዘመኑን እንቁም በሚል መፈክር ነበር ኤግዚቢሽኑ የሚያልቀው።
እርምጃዎች ተወሰዱ። አቶ ጌታቸው እኚህን መሰል ድምዳሜዎች በመረጃ የተደገፉና ዛሬ ወደ ኋላ መለስ ብለን ስንመለከት ቀድሞ የመረጃ ድርጅቱ ሲደርስበት የተወሰዱ ማስተካከያ እርምጃዎች ነበሩ።
ከዚህ ጋር አያይዘው እርምጃ አለመወሰድ ብቻ ሳይሆን ካለመወሰዱ የተነሳ የኢትዮጵያ ሁኔታ እየተዳከመ የኤርትራ የነጻነት ተዋጊዎች በዛን ጊዜ ማለቴ ነው ተደጋጋሚ ድል ማግኘት አልፎ ተርፎም አገር ውስጥ የ83ቱን የመሰለ መፈንቅለ መንግስት ሙከራ በመጨረሻም ደርግ ጀነራሎቹ እየከዱት ይባላል እየተዳከመ ሄዶ እርምጃ ይወሰዳሉ። ይሄ ሁሉ እየሆነ ደህንነቱ ምን ይሰራ ነበር የሚል ጥያቄም ያነሳዋሉ።
አዲሱ ያሰብነው ከቀደመው ከወታደራዊ ደርግ ስርዓት የደህንነት አሰራርና ሁኔታ ዛሬው ያለንበት ሁኔታ እንዲወስደን ነበረ። የደርጉንም አላገባደድንም። በዚያ ዘመን የነበሩ ብዙ የሚባሉ የሚነሱ ጉዳዮች ነበሩና መለስ ብለን ውስጡ በነበሩ በሚያውቁ ሰው አይን መልከት ለማድረግ ሞክረናል። በሌላ ፕሮግራም በሚቀጥለው ዝግጅት ብንመለስ ምን ይመስላል?
በግድ ረጅም ሰዓት ነው ያወየናቸው። ደግሞም በእውነቱ ጠቃሚ መረጃዎች ሰጥተውናል እና አድማጭ በጉጉት ይጠብቃል ብዬ ተስፋ አደርጋለሁ። የሚቀጥለው ራዲዮ መጽሔት ላይ ጠብቁን አድማጮች።
አቶ ጌታቸው ተፈራን ለጊዜያቸው እናመሰግናለን። የዛሬውን በዚህ አጠናቀቅን። ውድ አድማጮች
ይሄ ዜማ የፈረንጆቹ ዜማ ማለቴ ነው። እስከ ማጠቃለያ ዜና ያዳርሰናል።
ለደህና ደሩ ስንብት
እንመለሳለን።
አድማጮች አሁን የማጠቃለያ ዜና እናነባለን። ዛሬ በኮንጎ ዲሞክራሲያዊ ሪፑብሊክ በሚሊዮኖች የሚቆጠሩ ዜጎች የተሳተፉበት ብሔራዊ ምርጫ ተካሂዷል። በምርጫው ሂደት ተደጋጋሚ የማዘግየት ሁኔታና መሰናክሎች እንዲሁም የማጭበርበር ክሶች ሲታከሉበት ቆይቷል። በዛሬው ምርጫ በሚሊዮኖች የሚቆጠሩ ዜጎች መርጠዋል። በምርጫው ወቅት ትርምስ፣ ግራ መጋባትና ቁጣ ይንጸባረቅ እንደነበር ተዘግቧል። በኮንጎ ታሪክ በጣም ወሳኝ ነው በተባለው ምርጫ 40 ሚሊዮን የሚሆኑ መራጮች ድምፅ ሰጥተዋል። 5 የሳህል ሀገሮችን የሚያቅፈው ቦኮ ሐራምንና አልቃይዳን የመሳሰሉትን ጽንፈኛ ኃይሎች ለመዋጋት የተመሰረተው የጥምረት ኃይል በገንዘብ አቅርቦት እጦትና በአባል ሀገሮቹ መካከል ባለው የማስተባበር ጉድለት ምክንያት ችግር እንደገጠመው ታውቋል። ይህ ችግርም አሸባሪዎችን የመዋጋት ተልእኮውን ሊጎዳ እንደሚችል አንዳንድ ባለሥልጣኖችና ተንታኞች እያስጠነቀቁ ናቸው። የዩናይትድ ስቴትስ ከፊል መንግስታዊ ስራ ከተዘጋ 9ኛ ቀኑን በያዘበት በሆነ ወቅት ፕሬዚደንት ዶናልድ ትራምፕ ለድንበር ጥበቃ ያስፈልጋል የተባለው የገንዘብ ሐሳብ መቅረብ እንዳለበት ትላንት ቅዳሜ ጫና አድርገዋል። በዩናይትድ ስቴትስ የሚመራ የጥምረት ኃይል እንደ አውሮፓ አቆጣጠር ከ2014 ዓ.ም አንስቶ በአራት ዓመታት ውስጥ ማለት ነው እስላማዊ መንግስት ነኝ በሚለው ጽንፈኛ ኃይል ላይ በኢራቅና በሶሪያ ሲያካሄዳቸው የቆዩት የአየር ድብደባዎች ከ1000 በላይ ሄደዋል።
የአሜሪካ ድምፅ ራዲዮ በ22 በ25 እና በ31 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት በመደበኛው ስርጭት መልሰን እስከምንገናኝ
ከአቀናባሪያችን ንጉሱ ታምሬ ጋር
የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበ፣
እኔም አሉላ ከበደ በዚሁ እንሰናበታለን።
ሰላም፣
ደህና ደሩ።